ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 1 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም አሁንም መፍትሄው ህዝባዊ መንግስት ማቋቋም ነው በሚል ርዕስ ሐተታ፣ ከዚያም የህዝብ አቸናፊነት አይቀሬ ነው በሚል ርዕስ የቀረበውን አሰምተን፣ በመጨረሻም በጥያቄና መልስ የቀረበውን ማን ያውራ የነበረ ክፍል 2 አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ለሰባት ቀናት የዘለቀው የወያኔ ማዕከላዊ ኮሚቴ ስብሰባ የተጠናቀቀ መሆኑን በመግለጽ ሰኞ ማታ አንድ መግለጫ ማውጣቱ ይታወቃል። በዚህ መግለጫ የወያኔው ድርጅት በጥልቅ መታደሱን፣ የህዝቡን ጥያቄዎች እየመለሰ መሆኑንና የወያኔ አጋር ከሆኑት ከሌሎች ተለጣፊ ድርጅቶች ጋር ያለውን ግንኙነት ለማሻሻል አጥጋቢ እርምጃ መውሰዱን ገልጿል። የቢቢሲ የአማርኛ ክፍል የዜና ወኪል አንዳንድ ሰነዶችን ተመልክቶና የትግራይ ወጣቶችን አነጋግሮ ባቀነባበረው ዘገባ ሁኔታው የወያኔ የማዕከላዊ ኮሚቴ ከሰጠው መግለጫ የተለየ መሆኑን ጠቅሷል። ከተሰበሰቡት መረጃዎች በመነሳት የፓርቲው ስብሰባ የትግራይንን ህዝብና የትግራይ ወጣቶች ትኩረት አጥቷል በሚል ዘገባ ተቋሙ ካነጋገራቸው ወጣቶች መካከል አብዛኞቹ ከስብሰባው ምንም እንደማይጠብቁ፣ የማለሌት አስተሳሰብ በፓርቲ ውስጥ ያልጠፋ መሆኑን፣ ፓርቲውና ህዝብ የተለያዩ መሆናቸውን፣ የወያኔ አመራሮች የራሳቸውን ጥቅም ከማሳደድ በስተቀር የአገሪቱን ዋና ችግር ለመፍታት ምንም እንዳላደረጉ ገልጸው ለውጥ ሊያመጣ የሚችል ክስተት ባለመኖሩ ተስፋ አስቆራጭ ሁኔታ እንዳለ ገልጸዋልም ብለዋል። የወያኔ የመሪነት ሚና እንደ ኦህዴድ ባሉ ሌሎች ድርጅቶች ሊወሰድ እንደሚችልም የገለጹ አሉም ተብሏል። የትግራይ ወጣቶች በወያኔ ላይ ትችት መሰንዘራቸውና ተስፋ መቁረጣቸው አንድ እርምጃ ወደፊት መሄድ ሲሆን፣ ሙሉ እምነት የሚገኘውና በእርግጥም ውጤት ሊያመጣ የሚችለው ግን እነዚህ ወጣቶችና የትግራይ ምሁር የወያኔ አምባገነን አገዛዝ ለማስወገድ ከሚታገሉ ኃይሎች ጋር ትብብር ሲፈጥሩና በሚካሄደው ትግል ውስጥ በተጨባጭ ተግባራዊ እንቅስቃሴ ሲያደርጉ ነው በማለት ብዙዎች አስተያየት ይሰጣሉ። ማክሰኞ የሁለቱ ምክር ቤቶች የጋራ ስብሰባ ከተጠናቀቀ በኋላ አባዱላ ገመዳ ከወያኔ ቱባ ባለሥልጣኖችና ከሃይማኖት መሪዎች በደስታና በክብር አሸኛኘት የተደረገለት መሆኑን፣ ሌላ ጥርጣሬ ያጫረ መሆኑን ብዙዎቹ እየተናገሩት ይገኛሉ። አባዱላ የተሰናበተበትን ምክንያት ወደፊት ይፋ አደርጋለሁ ብሎ መግለጹና እንዲሁም አንዳንድ የዜና ምንጮች ከባለሥልጣኖች ያገኟቸውን መረጃ ዋቢ በማድረግ አባዱላ የስንብት ደብዳቤ ያስገባው በደቡብ ያለው ሁኔታ ስላላስደሰተው ነው ብለው መግለጻቸው የሚታወቅ ቢሆንም በምክር ቤቱ አካባቢ በታየው ሁኔታ እንዲሁም በሙስና የተጨማለቀው አባዱላ በተቃውሞ ስልጣኑን ሲለቅ የወያኔ ባለሥልጣኖች ዝም ከማለት አልፈው ምስጋናና ሙገሳ መስጠታቸው አጠራጣሪ ነው የሚሉ ወገኖች የወያኔ መሪዎችን ሆን ብሎ የሸረቡት ተንኮል ነው ይላሉ። ትክክለኛ ሁኔታ ሊታወቅ የሚችለው በሚቀጥሉት ቀናት አባዱላ በይፋ በሚሰጣቸው ምክንያቶችና በተከታታይ ቀናት በሚወስዳቸው እርምጃዎች ነው የሚሉት እነዚህ ወገኖች በወዴድ ባለሥልጣኖች ዘንድ የተፈጠረውንና እያደገ የመጣውን የአመፅ ስሜት ለመቆጣጠር አባዱላ ቁልፍ ሚና እንዲጫወት የተሰጠው ኃላፊነት ሊሆን ይችላል በሚል ያላቸውን ግምት ይገልጻሉ። በየአስር ዓመቱ በህዳር ወር ውስጥ የህዝብና የቤቶች ቆጠራዎች እንዲካሄዱ የወያኔ ህገ መንግስት የደነገገ ቢሆንም በዚህ ዓመት በወያኔው ህገ መንግስት እንደተቀመጠው በህዳር ወር የማይካሄድ መሆኑና ለተወሰኑ ወራት መራዘሙን ተገልጿል። ቆጠራውን የሚያካሄደው ተቋም ቆጠራው የተራዘመበትን ምክንያት በውል ያብራራ ባይሆንም የህዝብ እንቅስቃሴ በሚረጋጋበት በየካቲት ወር ለማካሄድ እንዳቀደ ገልጿል። እስካሁን ድረስ ሲካሄዱ የቆዩት የህዝብ ቆጠራዎች በወያኔ ከፍተኛ ተጽዕኖና ተንኮል መከናወናቸው የሚታወቅ ሲሆን ባለፈው የቆጠራ ወቅት 2 ሚሊዮን አማራዎች ከምድረገጽ ጠፍተዋል ተብሎ መመዝገቡ የሚታወስ ነው። ያሁኑ ቆጠራ እንዲዘገይ የተደረገው ሌላ ተንኮል ለመፍጠር ነው የሚሉ ወገኖች ቆጠራው ከማንም ተጽዕኖ ነጻ ሆኖ ገለልተኛና ተአማኒ በሆነ አካል እስካልተካሄደ ድረስ ዋጋ አይኖረውም ይላሉ። በዛሬው ቀን በአምቦ፣ በሐረር ጋራሙለታ፣ በምስራቅ ሐረርጌ ኮምቦልቻ፣ በድሬዳዋ ወለጋ ውስጥ በቄለም የተቃውሞ ሰላማዊ ሰልፎች የተደረጉ መሆናቸውን ከያቅጣጫ የደረሱ ዘገባዎች ገልጸዋል። ወጣቶቹ ሲያስተጋቡት ከነብሩት መፈክሮች መካከል የፖለቲካ ድርጅቶች መሪዎች ይለቀቁ፣ የውሸት ፌደራሊዝምን እንቃወማለን፣ የወያኔ አገዛዝ ይወገድ የሚሉ ይገኙበታል። የወያኔ የጸጥታዎች ያደረሱትን ጉዳት መኖሩን ወይ አለመኖሩን እስካሁን ከደረሱ ዘገባዎች ማወቅ አልተቻለም። ለኢትዮጵያ ተማሪዎች በማሌዥያ መንግስት የተሰጠውን የነጻ ትምህርት ድል ወያኔ ሙሉ በሙሉ ለሶማሌ ተማሪዎች ሰጥቶ በናይሮቢ የወያኔ ኤምባሲ አቀነባባሪነት በርካቶቹ ወደ ማሌዥያ እየበረሩ መሆናቸው ተጋለጠ። በአዲስ አበባ የማሌዥያ ኤምባሲ ስለሌለ ወደ ናይሮቢ መጓጓዣና ሌላው ጩን እየቻለ ያለው ዘራፊ ወያኔ ነው በሚልም መረጃ ቀርቧል። የወያኔ ቁንጮዎች መለስና ሚስቱ በተለይ ከኢትዮጵያ ከዘረፉት ቢሊዮን ገንዘብ ውስጥ በርከት ያለውን በማሌዥያና በኢንዶኔዥያ ባንኮች ውስጥ ማስቀመጣቸው የተጋለጠ ነው ተብሏል። በኬንያ በናይሮቢ በብዙ ሺህ የሚቆጠሩ የተቃዋሚ ኃይሎች ደጋፊዎች በዛሬው ዕለት ከፍተኛ የተቃውሞ ሰልፍ ያደረጉ ሲሆን ፖሊሶች ሰልፉን ለመበተን አስለቃሽ ጋዝ የተጠቀሙ መሆናቸው ተነግሯል። ፖሊስ የምርጫ ቦርዱ ጽህፈት ቤት አካባቢ የሚገኙትን የተቃዋሚ ደጋፊዎች ለመበተን የቻለ ቢሆንም በሌላ አቅጣጫ ተደራጅተው የመጡ ሰዎች ወደ ጽህፈት ቤቱ በመሄድ ተቃውሞቸውን አሰምተዋል። በዛሬው ቀን የተደረገውን የተቃውሞ ሰልፍ ያቀናበረውና የመራው ናሽናል ሱፐር አሊያንስ የተባለው የተቃዋሚዎች ጥምረት ነው። የጣሊያን መንግስት ወደ አውሮፓ የሚጓዙ ስደተኞችን ከሜዲትራኒያን ባህር ላይ እያፈነ ወደ ሊቢያ እንዲመለስ ማድረጉ በስደተኞች ላይ ከፍተኛ በደል እየፈጸመ ነው በማለት የአውሮፓው የሰብአዊ መብት ተቋም የጣሊያንን መንግስት የከሰሰ መሆኑ ታውቋል። መስከረም 28 ቀን ለጣሊያን መንግስት በተጻፈውና ረቡዕ ይፋ በተደረገው ደብዳቤ የአውሮፓ ካውንስል የሰብአዊ መብት ኮሚሽነር ለጣሊያን መንግስት የአገር ግዛት ሚኒስተር ማስጠንቀቂያ የሰጠ ከመሆኑ በላይ ጣሊያን የአውሮፓ ህብረትን የሰብአዊ መብት ስምምነት ጥሷል የሚል መደምደሚያ ሰጥቷል። ካለፈው ዓመት ሐምሌ ወር ጀምሮ የጣሊያን የጠረፍ ጀልባዎች በሊቢያ ጠረፍ የተሰማሩ ሲሆን በጠረፍ አካባቢም ጣሊያን በገንዘብ ኃይል ሚሊሻዎችን በማሰማራት የስደተኞችን እንቅስቃሴ ስትቆጣጠር ቆይታለች። በዚህም ምክንያት ወደ ጣሊያን የሚሄዱት ስደተኞች ቁጥር ዘንድሮ በ25% ቀንሷልም ተብሏል። ይህ የጣሊያን እርምጃ ወደ አውሮፓ የሚሄዱትን ስደተኞች እንዲቀንስ ያደረገ ቢሆንም ሚሊሻዎቹ ባቋቋሙትና ሌሎች የአይሲስ ኃይሎች በሚቆጣጠሩት ቦታዎች የሰብአዊ ድርጊት እንደሚፈጸም ተረጋግጧል። የሰብአዊ መብት ተከራካሪ ድርጅቶችና ግብረሰናይ ድርጅቶች ባሰባሰቡት መረጃ በሊቢያ የማገቻ ጣቢያዎች ስደተኞች ኢሰባዊ ምርመራ የሚካሄድባቸው ሲሆን ሴቶችም ተገደው እንደሚደፈሩ ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ። I'm gonna go get some more.
አሁንም መፍትሄው ህዝባዊ መንግስት መመስረት ነው። አንዳንድ በፖለቲካው መድረክ አዋቂና ተንታኝነን ብለው ብቅ ያሉ ወገኖች ያንን ጀግና የ60ዎቹን ትውልድ ገላ ሰደው ሲተቹ አጼውን በማስወገድ ላይ ተራማጆች ቢስማሙም ምን ይተካዋል በሚለው ላይ ምንም ግንዛቤ አልነበራቸውም ብለው ሲወቅሱ እየሰማን ነው። ተራማጅ ኢትዮጵያዊ ኃይሎች ወዳቂው ስርዓት በምን ይተካል በሚለው ላይ ግልጽ መርሃ ግብርና ግንዛቤ የነበራቸው ሲሆን ብዙዎቹም ተመሳሳይ ነበሩ ማለት ይቻላል። አጼው ከመውደቃቸው በፊትና ወዲያውኑም ምንም ይህ ነው የሚባል ግንዛቤና እይታ ያልነበራቸው ራሳቸውን ገንጣይ ነን ያሉት እነ ወያኔ ሲሆኑ እነሱም በ1967 ማኒፌስቶ መርሃ ግብር አወጣን ሲሉ ዓላማቸው ትግራይን ከኢትዮጵያ መገንጠልና ነጻ የትግራይ ሪፑብሊክን መመስረት ነው ሲሉ አስቀምጠዋል። በጭፍኑ የነበረ የለም። የህብረተሰብ ህግና የሂደትም ውጤት ነውና ያ የተፈለገውን እንዴት እውን እናድርግ በሚለው ላይ ልዩነቶች መከሰታቸው አልቀረም። ኢህአፓ የደርግ የሞግዚት አስተዳደር ወርዶ ሁሉን አቀፍ የሽግግር መንግስት ይመስረት ጊዜያዊ ህዝባዊ መንግስት ሲል፣ ለምሳሌ መይሶን ደግሞ ይህን አማራጭ የንዑስ ከበርቴና የማይሰራ ነው በሚል ተችቶ ደርግን በሂሳዊ ድጋፍ መያዝ በሚልና ለተደራጀ ለታጠቀ ህዝባዊ ትግልም በሚል መፈክር አቋሙን ይዞ ተጉዟል። በዚህ ሂደት ቅራኔዎች አድገውና ፈመው ወደ ግጭት ማምራታቸውን ማስቆም የሚቻል አይደለም። የማይታረቁ አቋሞችን ጨምድዶና አስገድዶ አንድ ለማድረግ መጣር የማይሰራ መሆኑን አሁንም እያየነው ነው። በመሆኑም ድርጅቶቹ ውይይትና ድርድር ቢያደርጉም አቋማቸው ሊገጥም አልቻለም። ወያኔም ኢትዮጵያ መፍረስ አለባት፣ አማራ የህዝብ ሁሉ ጠላት ነው፣ ቅራኔውም ሊታረቅ የሚችለው በግንጠላ ብቻ ነው ብሎ በመድረቁ ከኢህአፓ ጋር 9 ጊዜ ያህል ድርድር ቢያካሄድም መስማማት አልተቻለም። ደርግና አጋሮቹ በፖለቲካው ትግል መስክ ሽንፈት ሲያጋጥማቸው ወደ ግድያ እንዳመሩት ሁሉ ወያኔም ተመሳሳይ ክስረት ሲያጋጥመው ኢህአፓን አባይ ኢትዮጵያ አማራ ብሎ ከሶ በሻዕቢያ እርዳታ በትግራይ ጦር እንደከፈተበት ምን ቢዋሽ የሚደበቅ አይደለም። ሁሉም ሰው የራሱ ግምትና አስተያየት ሊኖረው ቢችልም ሁሉም ሰው የየራሱ የሐቅ ድርሻ የለውም ተብሏልና ሐቁን ስናሰፍር ሌሏ ቅብጥርጥሮችና ቅጥፈቶችን ውድቅ አድርገን ነው። አንተም ሐቅ አለህ፣ አንቺም ሐቅ አለሽ። ለጋብቻ ችግር ማግባቢያ ሊዘይድ ቢችልም ለፖለቲካው መስክ ግን የሚሆን አይደለም። በአሁኑ ጊዜ ከወያኔ ጋር ተደራድረን እንተቃቀፍ፣ የወያኔን ሕግ ተቀብለን በሱ መሰረት ተንፏቀን እንታገል በሚል መሳቂያ የሚሆኑትና ወያኔን አምሮ ታግሎ መጣል ማስወገድ ይገባል የሚሉት ወይም በኢትዮጵያ አንድነት ፍጹምነት የሚያምኑትና ግንጠላን የሚያቀነቅኑት መሃል ሊስማሙ የሚችሉበት ምንም መድረክ መሬት የለም። ለዚህም ነው የዛሬ 10 ዓመት ወያኔ የጠየቀንን እጅ መስጠት ፈርመንለት እንነጠፍ ያሉትን ከድርጅቱ የሸኘናቸው። ወያኔም አልጠራቸው፣ ደጋፊም ሰሚም አላገኙ። ያው ሁሉ እንደሚያውቀው ባክነው ተነው ቀሩ። ወደ ዋናው ጉዳይ ስንመለስ ትግሉ ሲጀመር ህዝባዊ መንግስት ይመስረት ያልነው መፈክር ዛሬም ወቅታዊና ዋናውና አማራጭ የለሽ መንገድም ሆኖ ይገኛል። መሬት ላራሹ ያልነውና እስከዛሬም ተገቢውን ምላሽ እንዳጣው ማለት ነው። አገርንም አመጽንም በማይጠቅሙ ጉዳዮች ዙሪያ በመነታረክና በጉንጭ አልፋ ጭቅጭቅ ሳይሆን የዘንድሮዎች ተቃዋሚ ኃይሎች ህብረት ሊመሰርቱና ሊያጠናክሩ የሚችሉት ህዝባዊ እና ዴሞክራሲያዊ ስርዓት እንመሰርታለን በሚለው ላይ በመስመር በመስማማት ብቻ ነው። ህዝባዊ ስንል ደጋግመን ግልጽ ያደረግነው ሲሆን የመገንጠል ወይም የመገነጣጠል መብት ማለት ሳይሆን ሰፊውን ህዝብ ባለመብትና በአገሩ ጉዳይ አዛዥ ናዛዥ በሚያደርገው መልኩ መሆኑ መሳት የለበትም። ዴሞክራሲያዊ ስንልም ሰፊውን ህዝብ ለሰው በላ ብዝበዛ ዳርጎ ለጥቂቶች መንደላቀቅ አገራችንን የሚያመቻች ማለታችን አይደለም። ለሰፊው ህዝብ የሚበጅ ዴሞክራሲ ህብረተሰባዊ ዴሞክራሲ ያልነውም በዚህ የተነሳ ነውና ከዚህ የተለየ አቋም የለንም። ይህን ብንልም
የሀገራችን መንግስታዊ አወቃቀር ሆነ መሰረታዊ ያቅጣጫ ምርጫዎች ህዝብ የፈቀደባቸውና የሚወስንባቸው መሆን አለባቸው እንላለን። እስከዚያው ለመድረስ ግን መጓዝ ያለብንን ዴሞክራሲያዊ መንገድ ለቅንጣትም ማዛባት የለብንም ብሎ ማሳሰቡ ደግ ነው። ከደርግ ስልጣን ቀሚያ በፊትም ሆነ ለጥቆ ጊዜያዊ ህዝባዊ መንግስት ይመስረት ስንል ሁሉን ያቀፈ መኮንኖችንም ጭቁን መኮንኖችንም የብሔር ድርጅቶች የተባሉትንም ወዘተ ሁሉ ያካተተ እንዲሆን ከመጥራት አልተቆጠብንም። በተግባርም በተጨባጭ ፊውዳልም የብሔረሰብም ከተባሉት ጋር በኢትዮጵያ አንድነት ጃንጥላ ስር ተሰባስበናል። ቀደም ጠላቶቻችን የነበሩትንም ህዝብ ይፍረደን ብለን ለህብረት ከጎናቸው ተሰልፈናል። ይህ ቅራኔዎችን በፈርጅና በሚዛን መያዝ ችሎታ ሚስትረ ስላሴ የሆነባቸው ግን ድርጅቶችን ለማጥፋት አበክረው ሲዘምቱና ሲያጠቁንም በምጸት መታዘብ ተገደዳል። ሁሉን ያቀፈ ሽግግር ሂደት የሚለው መሰረታዊ ሐሳብ አንድም በአገራችን ጉዳይ ሁላችንም ተካፋይ ሆነን እንድንገኝ ሲሆን በዋና መልኩ የአገራችንን ከባድ ችግሮችና በአሁኑ ጊዜም ወያኔ ያጠመደብንን ቦምቦች የምናከሽፈው በጋራና በስምምነት በመሆኑ ነው። ይህን መሰረት በማድረግ በኢትዮጵያ ህዝባዊ መንግስት ለመመስረት ሁሉን አቀፍ የሽግግር ሂደት እውን ይሁን ብለን ስንታገል ቆይተናል። ዴሞክራሲያዊት ኢትዮጵያ መኖሯ አይበጃቸውምና ጥረቱን ለማደናቀፍ ወያኔም ባዕዳንም ሻጥር ሲፈጽሙ ቆይተዋል። አሁንም እየጣሩ ናቸው። በዚህ በዚያ የህብረት ጥረት ብለው ያቀኛ አገር ወዳዶች ህብረት እውን እንዳይሆን ይከላከላሉ። ከወያኔ ጋር ድርድር በሚልም ድርጅቶችን ጠልፈውና አባብለውም ከወያኔ የበላይነት ስር ተገዢ ያደርጓቸዋል። ሀቀኛ አገር ወዳድ ድርጅቶችን ጥግ ሊያሲዙና ሊያደናቅፉም አጥብቀው እየታገሉ ናቸው። ይህን ሁሉ መቋቋም ደግሞ ግዴታችን ሆኖ ይገኛል። ከጠላቶቻችን ጋር አብረው አገር አድን ትግሉን በተከታታይ የሚጎዱትን የለየላቸውንም ሆኑ አስመሳዮቹንም ማጋለጥና መታገል ግድ የሆነብንም ለዚህ ነው። በያፓ ላይ ጸያፍ ዘመቻን ከተያያዙ ዓመታትን አስቆጥረዋል ማለትም እንችላለን። ሁሉን ጸረ ወያኔ ኃይል ያቀፈ ሽግግር ወደ ዴሞክራሲና የህዝብ መንግስት ጎዳናው ይህ ነው። ወያኔ ይህን ክዶ ወይም ተጻሮ ህዝብንና ተቃዋሚ ኃይሎችን ወደ ፉክክርና ክፍፍል እየወሰደ ነው። ውድቀቱ ሲመጣም ያቀደልን ያው የምናቀውን የእርስ በርስ ፍጅትና አንቀጽ 39ን በስራ ላይ ማዋል ነው። ለራሱ ለትግራይ ግንጠላ ይህን ማስቆም ማቸነፍ የምንችለው ከወዲሁ ድርጅቶች ለህዝባዊ መንግስትና ዴሞክራሲ ሊተባበሩ ዝግጁ ሆነው ሲገኙ ብቻ ነው። ህብረት ለተገቢው የሽግግር ሂደት፣ ሁሉን አቀፍ ሽግግር ለህዝባዊ መንግስት ሰፊ መሰረትና ዋስትና። ከዚህ ውጭ መፍትሄም መሻቱ ከንቱ ልፋት በመሆኑ ማሻገር ለወያኔ የክፍፍልና የግንጠላ የመጨረሻ ሙከራ እድልና ክፍተት የሚሰጥ ይሆናል። ወሬ ብቻ የለውም ፍሬ ነውና ጋሪውን ከፈረሱ በፊት እንዳናቆም ሐሳባችንን ከግብ ለማድረስ ትግል መቅደም እንዳለበት ግልጽ ነው። ለብዙ ዓመታት ከትግል ርቀው ስለ ትግል የሚያወሱ ጉዶች የድርጅቶች መሪዎች ምሁሮች ነን ብለው ሲቀልዱብን የከረመው ዛሬ ተቀይሯል። ላም አለን በሰማይ ብለው ኪሳችንን ባዶ ያደረጉት አስመሳይ ታጋዮችም ማንነታቸው በአደባባይ እርቃኑን ወጥቶ ተሰጥቷል። ህዝብ ከእንግዲህ በቃ ብሎ በማመጹ ወያኔም እንደ ድሮው ሊያወናብድና ሊገዛ አቅቶታል። የመራራ ትግል ደወል ካቃጨለ ቆየ። የወያኔም ብርክና ጭንቀት ከጨመረ እንዲሁ። ከፋፋዮች ሁሉ ከሰሙ ባንልም ህዝብን በጽንፈኛ አቋሞች ዙሪያ የሚከፋፍሉት እያፈሩ ናቸው። ሰንካላ አቋማቸውን በህዝብ ላይ ሊጭኑ አልቻሉም። በወያኔ አራጋቢነት ግራ ሊያጋቡን መወራጨታቸውም ከንቱ ሆኖ እየተከሰከሰ ነው። ፍርሃትን ያሸነፈ ህዝብ በቀላሉ ወደ ኋላ ተመልሶ የገዢዎችን ቀንበር ለመሸከም ትከሻውን የሚያመቻች ሊሆን አይችልም፣ መጠበቅም የለበትም። ገጹ ተለውጧል፣ ተቀይሯል። ወያኔ ራሱም ሳይወድ ይህን ሀቅ ተግቶ የሚይዘው የሚጨብጠው አጥቷል። የጋለ ብረትን ቀጥቅጥ ነውና ህዝብ በጀመረው ትግል መቀጠልና ለወያኔ ውድገት መታገል ይገባዋል ማለት ነው። ነገ እንደገና ድልን ላለመቀማት ኢትዮጵያዊ ኃይሎች ከወዲሁ መተባበርና ለሁሉ አቀፍ ሽግግር መዘጋጀት አለባቸው። ለወያኔ ምንም ቀዳዳ መተው የለበትም። ሊሰባሰቡ የሚችሉ ኃይሎችን ሁሉ መለስተኛ ቀራኔዎችን ጥጋ ሲዞና ዋናነት እነስቶ ክዶ ማሰባሰብ መቻልም ይጠበቅብናል። ህዝባዊ ኢትዮጵያዊ መንግስት ለመመስረት ድል ለኢትዮጵያ ህዝብ አገር አድን ትግል ሁሉ አቀፍ የሽግግር ሂደት እንታገል በጋራ ትግላችንም ህዝባዊ ኢትዮጵያዊ መንግስትን እንመስረት።
የህዝብ አቸናፊነት አይቀሬ ነው። ማውቅና አውቃለን ብንናገርና አልቃለን በሚል ዝምታን የመረጠ ህዝብ አላዋቂ አድርገው በላዩ ሊዘባነኑበት የከጀላቸው ክፍሎች እየዋለ ያደር ስተታቸውን መገንዘብ እየተገደዱ ነው። የውያኔ መንጋ በናቅፋ ኤርትራ ተመስርቶ ወደ ደደቢት ገብቶ ደደብ የግንጠላ መርሃ ግብሩን ማጮ ከጀመረ ጊዜ ጀምሮ በተለይ አማራውን ህዝብ በአጠቃላይ ደግሞ ቀሪውን የኢትዮጵያ ህዝብ ጠልቶ ኢትዮጵያንም ለመበታተን መነሳቱን ሁሉም ዜጋ የሚያውቀው ነው። ወያኔ እታገልለታለሁ ያለውን የትግራይን ህዝብ እንደበደለና እንዳስለቀሰ ራሱ የትግራይም ህዝብ ጠንቅቆ የሚያውቀው ጉዳይ ነው። ዛሬ የተጋለጠው ሀቅ ማለትም በዚያን ወቅት በድርቁ ጊዜ ራብተኛ የተላከውን ህልና ገንዘብ ወያኔ ለራሱ በመዋል ለብዙ ሺ የትግራይ ተወላጆች እልቂት ምክንያት መሆኑ አሁን ሐሰቱን ቢደረድርም ሊሸፍን ያልቻለው ወንጀል ነው። ወያኔ ሀ ብሎ ሲጀምር የትግራይን ህዝብ መበደሉንና መቀጥቀጡ ሀቅ ነው። መርህ አልባ ወይም ማተብ አልባን ብለውና ወያኔ የግንጠላ መርሃ ግብሬን ትቻለሁ ብሎ ቢለፍፍም ጠባብ ብሔርተኛ ሆኖ ለቅርቡም ለሩቁም የኢትዮጵያ ጠላት እያደረ ለብዙ ሺዎች እልቂት ምክንያት ሆኗል። ብዙ ሺ ለጋ የትግራይ ወጣቶችን መልምሎ ወደ ናቅፋ በማጓዝ ለሻቢያ ጦርነት ጭዳ አድርጓቸው በነፍስ ወከፍ ለአንድ ሬሳ አንድ ጠመንጃ ለመቀበል ተስማምቶና አሰፍስፎ እንደነበርና ወጣቶቹንም እንዳስፈጀ የሚታወቅ ነው። የትግራይ ወጣቶችን የሐሰት ታሪክ እየጋተ ወራሪ አማራ ትግራይን አደከየ የሚለውን አይነት በጥላቻ መቃኘቱን ዛሬ የሚካድ አይደለም። የወያኔ ቡድን ከመስረታው ጀምሮ ከመርህ ክብር አልባ ራሱንም የትግራይንም ህዝብ ለቅርጫና ለሽያጭ ያቀረበ ነበር። ራቡ ሲከሰትም የትግራይን ህዝብ ለእልቂት ዳርጎ ራሱን አደለበ። እነሆ እስከዛሬም ብዙዎቹ ማች መለስን ጨምሮ በግላቸው የብዙ ሚሊዮን ዶላር ባለቤት ሆነው ይገኛሉ። አሜሪካ ወደ ሶማሊያ ገብቶ የሚያልቅለት ኃይል ሲፈልግ ወያኔ አለው ልህ ብሎ ወረራ በማካሄድ ብዙ ሺህ የሚቆጠሩ ዜጎችን ማስጨረሱ የሚታወስ ነው። ሶማሌ ህዝብም ላይ ፍጅት ፈጽሟል። ወደፊት በታሪክ ለኢትዮጵያ ችግር የሚፈጥርባትን እርምጃ ወስዶ የኡጋዴንንም ሁኔታ አበለሻሽቷል። ለሱዳን መሬት ሲሰጥም ማለትም በታሪክ ታይቶና ተሰምቶ የማይታወቅን ክህደት ሲደጋግም የተወሰደው መሬት ምድረ በዳ ነው በማለት በዝብ ላይ ተሳለቀው የሚረሳ አይደለም። ለቻይናና ለአረቦች ለህንዶች ወዘተ የአገርን መሬት ሲሰጥም ሀፍረተ ቢሱ መለስ ዜናዊ አሁንም የተሰጠው ለመሬት ማንም የማይኖርበት ምድረ በዳ ነው በማለት በአደባባይ መዋሸቱ ይታወሳል። በዚህም በዚያም በማወላዳ መንገድ ግልጽ የሆነው ጉዳይ ግን ይህ ወሮበላ አገዛዝ የህዝብን ጥቅም አሳልፎ የሰጠ ከሃዲ ቡድን መሆኑ ነው። ከዚህ ሌላ ነጥሮ የሚወጣ ሌላ እውነታ ደግሞ የወያኔ ቡድን ምንኛ ህዝብን የናቀ መሆኑ ነው። ሟቹ መለስ ዜናዊም ከወርቅ ህዝብ በመወለዴ እኮራለሁ ያለ በአክሱም ሐውልት ምን አገባችሁ ብሎ የተቆጣ ክልሉን ቁጥር አንድ ያለ አማራውና ሌላው ለወዱ ይገዛል ብሎ የተሳለቀና ይህንኑም ለካድሬዎቹ ያስተማረ መሆኑን ማንም አይስተው። የዋሽተን ገለንም ለስልጣን የበቃን ጮሌዎች ነን የሚለው ስሜት አሁንም ቢሆን የወያኔ መሪዎች በብሪት ወጥሮ ያለ ክስተት ነው። በአንድ ወቅት በረከት ስምኦን መሳሪያ አቀባብለን ብንሰጣቸው ሊተኩሱብን ችሎታ የላቸውም ብሎ የተወሰኑ ተቃዋሚዎችን ያናናቀው ትዝ ይለናል። የህዝብ የተቃውሞ እንቅስቃሴ በአፈና መጨናገፉ ለወያኔ የልብ ልብ ሰጥቶታል። ተቃዋሚ ኃይሎች መንገዱ ኮረኮንች ሲሆን ለማቋረጥ ጉዞውን መሯሯጣቸው የወያኔን ልብ አደንድኖታል። የወያኔ መሪዎች በአዳንን በመጋዣነት በማገልገላቸው አፈናና የሰባዊ መብት ጥሰት እያካሄዱ በባዳን መደገፋቸው መቀጠሉ እንዲጀነኑና እስቲ ማንን ካን በሚል ትቢት እንዲወጠሩ አድርጓቸዋል። ይሁሉ ግን ቢከፍቱት ተልባና ከንቱ ነው። ለነገሩ ሰው ሰውን ቢበልጠው ለተወሰነ ጊዜ ነው ይባላል። ጨቋኞችም በህዝብ ላይ ሊጨፍሩ የሚችሉት ለውሱን ጊዜ ነው። ዘላለማዊ ስርዓት ሊኖራቸው አይችልም። ኃይልና ድል የህዝብ ናቸው ሲባል ተስፋን ለማራገብ ሳይሆን ሐቅን ለመናገር ነው። በታሪክ እንዳየነው ሀገራችንን ሊወር የመጣውን የጣሊያንን ጦር በአምስት ዓመቱ ተባሯል። ስዩመ መለኮት ነኝ ይሉ የነበሩት አጼውም ወድቀዋል። እንኳን ኢትዮጵያን የአካባቢ ሀገሮችንም አንበረክካለሁ ሲል የተደመጠው መንግስቱ ወደ ሐራሬ ፈርጥጦ አገዛዙ ፈራርሷል። በዓለም አቀፍ ደረጃም በኃይላቸው የተመኩ አገዛዞች ሁሉ በህዝብ ኃይል ድባቅ ተመተዋል። ኃያላንን ያሉትም ሶቪየት ህብረትና አሜሪካም ሽንፈትን ተከናንበዋል፣ በመከናነብም ላይ ናቸው። ወያኔም ቢሆን ህዝብ ከተነሳበት እንደ ማለዳ ጤዛ የሚጠፋ መሆኑ ቅንጣት አያከራክርም። በ1997 ምርጫ እንኳን አገዛዙ ብርክ ይዞት ሊንኮታኮት ጫፍ ደርሶ ደጋፊዎቹ ሁሉ ደንግጠው እንደነበረና ወገበ ቢሶችና ባዳን ረርተው እንዳዳኑት የታየ ነው። መንግስቱ ኃይለማርያም ኢህአፓ ሊገለኝ ነው ብሎ በፍራት ተውጦ ማፈሪያ ሆኖ መቆየቱ የሚታወቅ ነው። መለስ ዜናዊም በጫካ ይታገል በነበረ ጊዜ በፍራትና ሽሽት የተከሰሰና ነፍሱ ለጥቂት የዳነች ፈሪ ሰው ነበር። ከግለሰብ ባሻገር ግን ሁሉም ጨቋኝ አገዛዞች በመሰረቱ ፈሪዎች ናቸው። ጨቁነው የያዙት ህዝብ ገለው የተጫኑት ህዝብ ቀን ጠብቆ እንደሚነሳባቸው ያውቃሉ። ይህ ዕውቀት ያባንናቸዋል። ሟቹ መለስ ዜናዊ ከቦታ ቦታ ሲንቀሳቀስ ሲያደርገው የነበረ ጥንቃቄ የፍርሃቱን ልክ የሚያሳይ ነበር። ወያኔ ኢህአፓን በተመለከተ ያለውም የሚያስጓራ ዛር የፍርሃቱ ምልክት ነው። መሆንም ወያኔ ህዝብን የናቀ ቢመስልም ናኩ ብሎ ቢውረገረግም በመሰረቱ ግን ህዝብን የሚፈራና በመርበትበት ላይ ቀኑ የደረሰ ቡድን ነው። በአገር ቤት የነበሩትን ነፃ ሚዲያዎች የዘጋውና አባላቱን ያሰረውና ያሰደደው በአንድ ወቅት የአሜሪካን የጀርመን ራዲዮ ጣቢያዎች ለመዝጋት ሙከራ ያደረገው እንዲሁም የፍኖተ ዲሞክራሲን የኢትዮጵያ አንድነት ድምፅ የአጭር ሞገድ ዝግጅትን በቻይናው ቴክኖሎጂ ያፈነው ካለበት ፍርሃት ነው እንጂ ሌላ ምንም አይደለም። ምርጫ የሚለውንም አጭበርብሮ ለማሸነፍ ዝግጅቱን የጨረሰ ቢሆንም መራድ መፍረክረኩ ግን አልቀረም። ጡት አባቶችም ትንሽ ወቀሳ ቢጤ ካሰሙ መርበትበት ይጀምራል። ሐቁ ግን የወያኔ አገዛዝ በምዕራባውያን በተለይ በአሜሪካ ተደግፎ የቆመ በህዝብ የተጠላ አገዛዝ ነው። አሜሪካ ቆርጦ ቢጥለው ወያኔ ለአፋኞችም የሚከፍለው ደሞዝ ማጣቱ የማይቀር ነው። ችግሩ ያለው ሀያል ነኝ የሚለው አሜሪካ ለኢትዮጵያ ህዝብ ሰቆቃና መከራ ግድ የለሽ ሆኖ ለጥቅሙ ማስጠበቂያ መጋዣ የሆኑለትን ወያኔን ማቀፉ ነው። ህዝብን የሚንቁ ራሳቸውን ለውድቀት የሚያመቻቹ ናቸው። የኢትዮጵያ ህዝብ ወያኔ ጠንካራ ነው ብሎ ሳይፈራ፣ ደካማ ነው ብሎ ሳይዘናጋ፣ ወያኔ ጠላቴ ነው ብሎ በትግል ይህን አረመኔ አገዛዝ እንደሚጥለው ጥርጥር የለውም። ይህ የህዝብ ቆራጥ ውሳኔና መንፈስ ለማደናቀፍ ሆነ ለማደፍረስ ወያኔ በጊዜው የሚሸርበው ሴራ ሁሉ በጣጥሶ መጣልም አስፈላጊ ነው። ሎዶ አድሮ ሀገርና ህዝብን የከዳ ወያኔ ብቻ ነው። የወያኔ ባለስልጣኖችና አገልጋዮቹ ብቻ ናቸው የታሪክ አተላ ሆነው ወደ ትቢያ ሊጣሉ የተዘጋጁት። ለዚህ ነው የወያኔ ድንፋታ ሆነ ቀረርቶ ህዝብን ከግቡ ከመንገዱ ሳያስተው ትግሉ መቀጠልና መፋፋም ያለበት። አፍ ሲነድ ሆድ ይንደድ ነውና የሟች መለስ ዜናዊ ነጋ ጠባ ማስፈራራና ዛቻ ያመላክት የነበረው የቀባጣሪ አፍ ጠማማ ከመሆኑ ሌላ የወያኔ አገዛዝ ቀውሱ መባባሱንና የወያኔ መሪዎች መራዳቸውን ነው። ሀገር አድን ትግላችን ይፋፋ። ድል ለኢትዮጵያ ህዝብ።
ያውራ የነበረ ክፍል 2
ሌላ በደርግ ተጀምሮ እስከዛሬ የሚስተጋባ ክስ ደግሞ ያፋ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቀ ጦር ሰፈር ይሰለጥን የነበረው ሚሊሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀ፣ ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለ ማርያም የዋሸውን የወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከሐረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከተም ገደብም እንደሌላቸው በመንግስቱ በመለስም በስብሐትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጭፍሮቹ ኢህአፓን ለማጥፋት ሽብር እያካሄዱ ነበርና ኢህአፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥበው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ኢህአፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ኢያፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የሰፈረውን የኢሃፓን አቋም መረዳት ያቃታቸው ደግሞ ያውም የዘቀጡ አሉባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢያፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኙን አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገቢያ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆበቁቡም ኢሃፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ትገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢሃፓ ከመጋረጃው በስተጀርባ የመለስም ቡድን ወያኔን ሀገራችንን እናድን ያሰጥ ጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጧል፣ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጭፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። በአምባገነን ስርዓቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው፣ አለበለዚያማ ወረበሎች ሁሌም በሀገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ቢቀሰቅሱ ሊወገዙ ነው? ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።
ኢሃፓ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም። ከዚህ ሌላ ግን በዚያድ ባሬ ወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም የኢሃፓ አባላት ቁጥር ጥቂት አልነበረምና ኢሃፓን በዚያድ ባሬ ደጋፊነት ለመክሰስ መሞከሩ ላም ባላለበት ኩበት ለቀማ ይሆናል። ኢሃፓ ከዚያድ ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያድ ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር በሆነ ነበር። ይህ ግን የኢሃፓ ሳይሆን የነ ወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ አሳይቶናል። ጉዳዩን ጠለቅ ብለን ከመረመርን ደግሞ ትላንትም ሆነ ዛሬ በኢሃፓ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባዕድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም ለሻቢያም ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር፣ ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ኅብረት አሳልፈው ሰጥተው ነበር፣ ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከኢሃፓ መንደር አይታይም። ያባ ለማንም መንግስት ወይ ኃይል ተገዥሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሐቅ የሚደገፍ ማንም የለም።
ማንያውራ የነበረ ቁጥር 15 ታሪክን የሚረሳ ስህተትን ይደግማል ተብሏል። ያለፈውን በማስታወስ የቂም በቀልን ቁስል ለማመርቀዝ አይደለም። ወያኔና መሰሎቹ የአጼ ምኒልክና የነፍጠኞች ወንጀል በሚል ህዝብን በመጥፎ ሊበክሉና እርስ በርስ ሊያጣሉ ሲጥሩ ታዝበን ነበር። ናሶሳ በደኖና አርባ ጉጉ ናቸው የፍጅት ውጤቶች። ከታሪክ ግን ጥሩ መማር ይቻላል። ያኔ ታሪክ ገንቢ ቅርስ ይሆናል። ራሳቸው አነገብነው የሚሉት የቀኝና የበዝባዥ ርዕዮት ማጠየቂያው ከፈረንጁ ያልሆነ ይመስል ለህዝባዊ ለውጥና ለአገር ሲል የታገለው ያ የካቲቱ ጀግና ትውልድ ለባዕድ ርዕዮት እጅ ሰጠ ብለው የሚተቹት ክፍሎች ያልገባቸው ነገር ቢኖር ታጋዩ ትውልድ የውጭ ወራሪን ታግለው በአርበኝነት የሙሶሎኒን የጣሊያንን ጦር መመለሳቸው ምንኛ እንደቃኘው ነው። ያለፈው ታሪክና ጀግንነት አዲሱን ትውልድ ጀግና አድርጎታል። ያኔ የካቲቱን ትውልድ ገድል ግን ከአጼውም ከደርጉም አብረው በልተው ከወያኔ ማዕድ የቀረቡ የታሪክ አተላዎች ሲያጎድፉት እየታዘብን ነው። መሥዋዕትነትንና ጽናትን ስለሚያክቸለችሉ ለአገር መታገል ሞኝነት ወይም የከተማ ወጣቶች እንደሚሉት ፋራነት ሆኖ ሆድን ማስቀደም፣ ግለኝነትን ማንገስ ግን ብልህነት ተባለ። የአገርም ዋጋዋ ረከሰ። በጎ ባህል ተንቆ የባዕዱ ብልሽት ታቀፈ። በስልጣን ያለው ቡድን ደግሞ ባለጌ፣ ዋልጌ፣ በሙስና የተጨማለቀና ስነ ምግባር የሌለው በመሆኑ የድንጋይ ሐውልትን አክሱም አስገባው ሲል፣ በሌላ በኩል ደግሞ የአገርን ታሪክ በመቶ ዓመት ወስኖና በርዞ ለማጥፋትና ሕዝብን ቅርስ አልባ ለማድረግ ባለው አቅሙ ይፍጨረጨራል። የኢህአፓ የትግል ታሪክ የሕዝብ ቅርስ ነው። ጀግኖች የደሙለት የተሰውለት መከራ የተቀበሉለት ታሪክ ነው። ልጆቿ በቀይ ሽብር የተፈጁባት ወላጅ፣ ወንድም እህቱ በቀበሌና በማዕከላዊ በደርግ እስር ቤቶችና ማጎሪያዎች በስየል ተጠብሰው የሞቱበት ሁሉ፣ የሠራተኛው ቀን ሰማዕት፣ የተረሸነው ሰርቶ አደርና የብቸናና ሌሎች ቦታዎች አርሶ አደር ወገኖች ወዘተ ወዘተ ሁሉ የዚህ ታሪክ ባለቤት ናቸው። ሕዝብ ሞቶ አያልቅምና ይህ የጀግኖች ታሪክ ደግሞ በከይሲዎች ተበርዞ ከቶም ሊጠፋ አይችልም። ይህን ለማረጋገጥ በበኩላችን ማንያውራ የነበረን በመቀጠል ሐቁን ማስፈሩን ተያይዘነዋል። ኢህአፓ ወጣቱን አስጨረሰ የሚሉ ከሳሾች አሉ። ለዚህ ድርጅቱ ምን መልስ ይሰጣል?
ለተቀማጭ ሰማይ ቅርቡ ነው ማለት ይቻላል። በመጀመሪያ ትግል የቀሚስ ጥበብ አሳምሮ መስፋት አይነት አይደለም። የመደቦች ግብግብ ነው። ጥቅሞች የሚፋጩበትና አንዱ ሌላውን ለማሸነፍ የሚዋደቅበት ነው። ስለዚህ አለመስዋዕትነት ትግል የለም። ይደላቸው ሀገር ሰላም ነው ሲሉ፣ በዚያን ወቅት ደግሞ ያልደላው እየተሰቃየ እየሞተ እንዳለ ማወቅ ያሻል። ዛሬ የመለስ ሟች ነገድና ጀሌዎቹ በሸራተን ሆቴል በጅምላ ሲፈነድቁና ሲደሰቱ፣ ብዙ ሺዎች ደግሞ የሚበሉት አጥተው በመንገድ አዳሪ ሆነዋል። ወንጀሉና ግድያው ቀጥሏል ማለት ነው። ይህ ያብቃ ብሎ ሕዝብ ሲነሳ ኢትዮጵያን በአምባገነንነት የሚመራው ቡድን በፍቅር ሊይዛቸው መጠበቅ የለበትም። የመለስ መንጋም ቢሆን አፉን ሲከፍት ለፈገግታ ሳይሆን የእባብ መርዙን በህዝብ ላይ ሊተፋ ነው። ገዢ መደብ ወይም ቡድን በሰላም አልትግል ስልጣኑን አይለቅም። ቢያንስ በኢትዮጵያ ልናየው ያልታደልነው ክስተት ነው። ስለዚህም ለውጥን የሚፈልግ ህዝብ ለትግልና ለመስዋዕትነት መዘጋጀት አለበት። ያፓ ውድ አባላቱን ሞቱ ብሎ በግዴለሽነት አልማገደም። መሪዎቹ አባሉን በዚህ መንገድ ጎዱት እንዳይባል ደግሞ የኢያፓ አመራር አባሎች ለመስዋዕትነቱ ግንባር ቀደም ሆነው አልፈዋል። ወያኔን ሲታገሉ እንኳን የተሰውት ወይም ተይዘው ደብዛቸው የጠፋው ጥቂት አይደሉም። ድርጅት ከታገለ መስዋዕትነትን ይከፍላል። ካልታገለና ጠባይ አሳምሮ ገዢውን ሳያስቆጣ ከቀጠለ ደግሞ የሚደርስበት አደጋ አይኖርም። ታገልኩ ቢል ዛሬ እንደምናያቸው አንዳንድ ተቋሚንን ባየሱቅ በደረቴ የአንድ ወይም ሁለት ሰው ቡድኖች መሳቂያ ይሆናል። ድርጅት ሲታገል አላቅሙ ነው። መንግስት ስልጣን የጨበጠ ቡድን በገንዘብም በጦር መሳሪያም የደረጀ ነውና የጣሊያን ወራሪ ጦር በዘመናዊ መሳሪያ የደረጀ ተዋጊ አይሮፕላን የነበረውና የመርዝ ጢስ የመበተንም አቅም የነበረው ነበር። በጦር በጋሻ በቃታ ብረት ነው አርበኞች ጠምደው ምሱን ያቀመሱት። ኃያሉ ፈረንሳይና አሜሪካም በቪየትናም ሽንፈትን ቀምሰዋል። ኃይል የህዝብ ነው፣ ግን ይህ በመራራ ትግል እስኪረጋገጥ ጠላት የሆነው ወራሪ ወይም ጨቋኝ ኃይል አለውና ትግል የሚገጥመው ድርጅትና ህዝብ ቢያንስ በአቅም ጊዜያዊ ድክመት ይታይባቸዋል። መጋፈጥ ይገደዳሉ ማለት ነው። ተማሪዎች መሬት ላራሹ ብለው ሲሰለፉ ዱላም ሌላም ቀምሰዋል። ከዱላ ወደ ጥይትና ህይወት ማጣትም ተኪዷል። አላቅማችሁ የሚሉ አሁን ድሃ ተማሪ ጃንሆይን ሊጥል እያሉ የሚያሾፉ ነበሩ። በደርግም ጊዜ የተለየ ክስተት አልነበረም። ባጭሩ ሊታገል የተነሳ ድርጅትና ህዝብ መስዋዕትነት አይቀሬ መሆኑን ማወቅ አለበት ማለት ነው። ኢህአፓ ትግሉ የሚጠይቀውን መስዋዕትነት ከፍሏል። ታገለ አታገለ እንጂ አላስጨረሰም። ራሱ በግለ ኪስ መልክ ከዓመታት በፊት እንደገመገመው ግን በከተሞች ይካሄድ የነበረውን ትጥቃዊ እንቅስቃሴ የኃይል ሚዛን ለውጥ ግልጽ ሲሆን ማቆም ነበረበት ማለት ይቻላል። በጦር ሜዳ አዋጊ የሆነ አዛዥ ስህተት ሊፈጽም ይችላል። የአገሬ ሰው የመንደር አውደልዳ የሚለው በጦር ሜዳ አይውልምና ስህተት አይፈጽምም። ኢህአፓ አዲስ ድርጅት ስለነበረና ከሱ በፊት ሌላ ታጋይ ድርጅት ኖሮ ከዚያ ተመክሮ በመውሰድ ሊማር ባለመቻሉ ስህተቶችን ፈጽሟል። የትግል የታጋይ ስህተት ቸኮለ ከተባለም ለትግል እንጂ ለፓርላማ ወንበር አልነበረም። ደፈረ ቢባል ሹመት ለመቀበል ሳይሆን ጨቋኙን ለመታገል ነበር። በዚህም የትግል ሂደት ኢህአፓ ባዕዳንንም ያስገረመ ታሪክ ጽፏል። ዛሬም የሟቹን መለስ ቡድን አለመስዋዕትነት እናስወግዳለን የሚሉ ካሉ ደግሞ ይህን ተአምር ለማየት ዕድሜ ይስጠን ማለት ይቻላል። የማይሆን ነገር ነው። ለነገሩ ወያኔም ሻቢያም ዓላማቸውን ባንደግፎም ከደረሱበት የደረሱት ዋጋ ከፍለው ነው።
ኢህአፓ ግን አላሸነፈም ከሚል ተነስተው ይሆናል የሚተቹት።
ስልጣን ከመያዝ አንጻር በእርግጥ ኢህአፓ ለስልጣን አልደረሰም፣ ግን ኢህአፓ ብዙ ድሎችን ተቀዳጅቷል። የህዝብ ትግል ማየሉና ከዚህ መድረሱ ራሱ ከኢህአፓ የዓመታት ትግልና ንቃትን ለማዳበር ካደረገው ያልተቋረጠ ጥረት ጋር የተያያዘ ነው። ኢህአፓ ለራሱ ስልጣን ፈልጎ የትንፍጭው ዱቄቱን አምጪው በሚል ታግሎ በነበር ደግሞ በሱዳንም በሶማሊያም በአረብ አገሮችም ሆነ በባዕዳን በአጠቃላይ ተደግፎ ማለትም ለነሱ አድሮ ለስልጣን በበቃ ነበር። ኢህአፓ የትግል ትምህርት ቤት ነበር፣ ዛሬም ነው። ኢህአፓ ያስተማራቸውና የቃኛቸው ናቸው ዛሬ መስመር ቀይረው ቢበላሹም የፖለቲካ ሀሁን ጨብጠው ሌሎች ድርጅቶችን አካሄጅ የሆኑት። የኢህአፓ ትውልድ የዘመናዊ ፖለቲካ ጽንስ ሐሳቦችን የህዝብን ወሳኝነት መርህ የድርጅትን አስፈላጊነትና ስልት የእኩልነት መብት ወሳኝነትን ወዘተ ከህዝብ ያስተዋወቀ ነው። የኢሃፓን አደረጃጀትና ትግል በጥሞና የሚመሩ ብዙ ሊማሩ ይችላሉ። ዛሬ አሸነፍኩ ባዩ ወያኔ ተሸነፈ የሚለውን ኢሃፓን የሚፈራው ለምን ነው ብሎ መጠየቅ ያሻል።
ኢሃፓ ህዝብ አስጨርሷልና ህዝብ ይጠላዋል የሚሉም አሉ። ከዚህም ተነስተው ስሙን ይለውጥ ሲሉም ተደምጣዋል። ኢሃፓ ለዚህ ምን መልስ አለው?
የኢትዮጵያ ህዝብ ለኢሃፓ ፍቅርና አክብሮት እንጂ ጥላቻ የለውም። የጭቆና አገዛዝ የግልጽና የስውር ጠበቆች በርግጥ ኢሃፓን ለማስጠላት ትላንትም ዛሬም ሲደክሙ እናያለን። ለዚህ ነው ኢሃፓ ያላደረገውን አደረገ ብሎ ሲዋሹ የሚደመጡት። ኢሃፓ ለህዝብ ብሎ የታገለ የህዝብ አገልጋይና የነበረም የሆነም ድርጅት ነው። ህዝብ ጠላቴ የሚላቸው ናቸው የኢሃፓ ጠላቶች። ህዝብ ወታደራዊ መንግስት ጠላው ታገለው፣ ኢሃፓ ከጎኑ ቆሞ ተሰዋ ትግሉንም አስቀጠለ። የወያኔን መንጋ ሰፊው ህዝብ አምርሮ ጠላው። ይህን ገንጣይ ቡድን ኢሃፓ ዛሬ ጅብ ከሄደ እንዲሉስ ባይሆን ገና በደደቢት ዳዴ ሲል ጀምሮ ታገለው። የህዝብና የኢሃፓ ፍላጎት አንድ ነው። ከህዝብ ፍላጎት የተጣላ ዓላማ ኢሃፓ ሊኖረው ከቶንም አይችልም። በስሙ ውስጥ ህዝባዊ ሲል በባዶ አይደለም። ኢሃፓ የሚለው ስም የትግል መለያ፣ የሚያኮራ ቃላትና ቅጥረኝነትን የሚያባንን ስም በመሆኑ ለምን መቀየር እንዳለበት ለኢሃፓ ግልጽ አይደለም። ይቀየር ባዮች ብዙዎች ከስሙ ጋር ያለውን ታሪክ ለመፋቅ ለመሰረዝ የሚፈልጉ ናቸው። ይህ ደግሞ ሊሆን የሚችል ጉዳይ አይደለም፣ ቢያንስ ይህንን ማድረግ ከትግሉ አንጻር አስፈላጊ እስካልሆነ ድረስ። ኢሃፓ በህብረት ከሌሎች ድርጅቶች ጋር ሲተሳሰር ህልውናው ባያከትምም በጋራው ስም ዙሪያ ነው የታገለውና ዛሬም እየታገለ ያለው። ለነገሩማ ወያኔም ኢሰፓም ስም ሆነው ዛሬም ኢሰፓንን ወያኔንን የሚሉ አሉ አይደል?
የህብረት ጥያቄ ከተነሳ ይቀር ኢሃፓ ህብረት አይፈልግም ወይም ከተባበረ እኔ የበላይ ልሁን ልቆጣጠር ብሎ ያስቸግራል ይባላል። ይህ ሐቅነት አለው?
ኢሃፓ ለአንዳንድ ሰበብ ፈላጊዎች ወይም ድክመታቸውን ደባቂዎች አመቺ ነው የሚሉት ይመስላል። የህዝብ ድጋፍ ሲያጡ ኢሃፓን ሻጠረን ይላሉ። ያቀዱት ሲበላሽ ኢሃፓን ይከሳሉ። ድርጅቱ ደክሟል ይሉና በዚያው አፍ ደግሞ ትንፋሻችንን ተቆጣጠረን ማለት ይቃጣቸዋል። የወያኔ ቡድንም ያው ነው። ኢሃፓ አለ እንዴ ባላፉ ለችግሩ ሁሉ ኢሃፓን በቀጥታና በእጅ አዙር እየከሰሰና እየወነጀለ አለ። ህብረት አፈረሰ የሚሉትም የዚህ አይነት ናቸው። ራሳቸውን መመርመር ሲያቅታቸው ኢሃፓን ይከሳሉ። ተቋሚ ሲነሳባቸውም የኢሃፓ ሰርጎ ገብ ብለው ይመነጥራሉ። ይህ በተደጋጋሚ የታየ ነው። ኢሃፓ ላይ የተመሰረተው ክስ መሰረተ ቢስ ለመሆኑ ተጨባጩ ሐቅ ምስክር ነው። ድርጅቱ ከተመሰረተ ጊዜ ጀምሮ ከሌሎች መሰል ኃይሎች ጋር በመለስተኛ ፕሮግራም ዙሪያ ለመተባበር ጥሯል። በአጼ ኃይለ ሥላሴ ጊዜ ኢብነ አግ ከሚባል ድርጅት ጋር ብዙ ሙከራ ነበር። ከአፋር እንቅስቃሴ ድርጅትም ጋር በየካቲት 66 ተሞክሮ ነበር። ደርግ ራሱ የህዝብ ጥሪ ሲያወጣ ኢሃፓ በደፈናው ዞርበል ሳይል ህዝብ እንዲመሰረት ሁሉን ኃይሎች ያፈናቀለና ያገለገለ መሆን አለበት ወዘተ ብሎ በዲሞክራሲያ ልሳኑ ምላሽ ሰጥቷል። እኔ ካለው ሌሎች ለምን አስፈልገው አላለም። ወያኔንም ለህብረት ጋብዞ ብዙም ሞክሮ ነበር፣ ግን ወያኔ መተባበር አልፈለገም። ከወያኔ ጋር ውጊያዎችም ከተደረጉ በኋላም ቢሆን የህብረቱ ጥረት አላቆመም ነበር፣ ግን ወያኔ የታክቲክ የስትራቴጂ ወዘተ ግንባር እያለ ተደናብሮ መያዣ መጨበጫ ስለጠፋ ሳይሆን ቀርቶ ያው ግጭቱ ቀጠለ። ከኢዲሃ ጋር በየጊዜው ህብረት ተደርጎ ውጤትም ተገኝቷል። በቶሮንቶ ካናዳም ህብረት ለመመስረት ከሜሶን እና ሌሎች ድርጅቶችም ጋር ያፓተሰብስበው ጥረታቸው ለባድ ባደሩ ቅጥረኞችና ምሁር ተብዮች ቢከሽፍም ቢዘገይም ኢዲሃቅ ማለትም የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ተቋቁሞ ለትግሉ ከፍተኛ አስተዋጽኦ አበርክቷል። ይህን ግንባር ከፍሎ የወጣ የደርግ ኮሎኔል በድርጊቱ ብዙ ጉዳት ቢያስከትልም ቅንጅቱ እስከ ቅርብ ጊዜ ታግሏል። በዚህ ቅንጅት ኢያፓ ድምጹ ከሌሎች ድርጅቶች ጋር እኩል ነበር። ቅንጅቱ በራሱ ሂደት መቆምና በሌላ መተካት ነበረበት። ይህም ኢዲሃንን ለመመስረት የተደረገውን ጥረት ይመለከታል። ይህም ጥረት ሲጀመር ኢያፓ በእኩል ተቀላቅሎ ድምጽም የሚወስነው በዲሞክራሲያዊ መንገድ ነበር። ኢዲሃንን ለመሰረተው ስብሰባ የቀረቡት ሰነዶች ኢያፓ ይጻፋቸው አልነበሩም። ውሳኔውም ሆነ በግልጽ በድምጽ ብልጫ የተወሰነ ነው። የኢዲሃን አመራር በዋና መልኩ በአገር ቤት ነው። ኢያፓ በህብረቱ ያሉት ወኪሎች እንደ ሌሎች ድርጅቶች ሁሉ ሁለት ናቸው። እነዚህ ሁለቱ ቀሪዎቹን አስምንቶቹን ተቆጣጥረው የፈለጉትን ያሰሯቸዋል ማለት መቼም የድርጅት መሪዎችን መናቅና ያልሆነ ነገር ማውራት ይሆናል። ከህብረቱ የወጡት ወደ ኢያፓ ጣት የጠቆሙት ይህን ማድረጉ ለድርጊታችን ሽፋን ይሰጥልናል ብለው እንጂ ህብረት አፍራሽ ሆነ ለወያኔ የጠቀመውን እርምጃቸውን ማጠየቂያ ወይም ማሳሰቢያ ኢያፓ ሊሆን አይችልም። ድርጅት ነን ብለው ግን እንደ በሳል ድርጅት መታገል አቅቷቸው ወያኔ የሚያምሳቸው ቡድኖች በቅድሚያ ራሳቸውን ማረም ማሻሻልና ተመክሮ ካላቸው መማር እንጂ ኢያፓን መወንጀሉ አያዋጣቸውም። አንዳንዶቹ በፕሮግራማቸውና በእንቅስቃሴያቸው የህዝብን ድጋፍ ለማግኘት ከመጣር ይልቅ በተቋቋመው መንግስት በኢያፓ ላይ መዝመትን ይመርጣሉ። ይህ ወያኔ ሊያስደስት ቢችልም ለነሱ በተጨባጭ የሚሰጣቸው ትርፍ የለም። ኢያፓ ባይኖር ደጋፊና አባል በብዛት እናገኛለን ብለው የሚያስቡ ነበሩ አሉ። ይህ ግን ስህተት ነው። ኢያፓ በተጨባጭ ልዩ ቦታ ይኖረኝ ከሌሎች የተለየ የበለጠ ድምጽ ይገባኛል ወዘተ ብሎ አያውቅም። በመለስተኛ ፕሮግራም መሰረት ለመተባበር ፍላጎት የሚያሳየው ማንንም አስገድዶት አይደለም። ጠላት ባልሆኑ ድርጅቶች ላይም ሰርጎ ገብ አይሰድም። ለነገሩ የብዙ ድርጅቶች ምስጢር እባካችሁ እዩኝ እወቁኝ በሚልበት ጊዜ እንጂ ሙያተኛ አሰራር መጠበቅን አስፍኖ ባለበት ጊዜ ላይ አይደለንም። የኢያፓ አባላት በእያሉበት ሁሉ ህብረትና ግንባርን ለማጠናከር ይሰራሉ። ይህ ደግሞ የሚጠበቅባቸው ነው። ኢያፓ በስራው አለው ማለቱ አስፈላጊውን መዋቅርና የሰው ኃይል ማቅረቡ እንደጸጋና በጎ ነገር መወሰድ አለበት እንጂ በሌላ መተርጎም ፈጽሞ የለበትም። ኢያፓ ነጻ ድርጅት መሆኑን መርሳት አያሻም። ህብረትን ካልፈለገ አልፈልግም ማለት ይችላል። በህብረት ስለሚያምን ግን ከሌሎች ጋር ሆኖ በጋራ ለመታገል የበኩሉን አስተዋጽኦ ያደርጋል። ማንም እንደሚያቆ ደግሞ የኢያፓ ትኩረት በትግሉ ላይ እንጂ የራሱን ጣዖቶች ፈጥሮ አምልኳቸው ክቡር መሪያችን ዶክተር ፕሮፌሰር ሊቀመንበራችን በሉልኝ የሚል አይደለም። ኢያፓ የህዝብ ድርጅት አንዱ መለያ ትሁትነትና ራስን ከፍ ከፍ አለማድረግ ነው ብሎ ያምናል። ሐቁ ይህን ነገር ከተባለ የህብረትን ክንድ አዳክመው ኢዲሃቅንም ኢዲሃህንም ጎርተው ለወያኔ የጠቀሙት እነማን እንደሆኑ ህዝብ ጠንቅቆ ያውቃል።
ዛሬም ለቆጠኞች በረከት የነጻነት ዋጋ ድንበር እስከ ዚያነብ በዘመን አትመርክ ግንባር ቅናሳየው ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሮም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢያፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስክክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ